Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዞ ከአሜሪካ ድምፅ ሬዲዮ ተጀምሯል። አድዋ የጥቁር ሕዝቦች የነጻነት ታሪክ፣ የቅኝ ግዛት ትግል ፈርጥ፣ ኢትዮጵያውያን ወራሪ የኢጣሊያ ጦርን ድል ያደረጉበት ቀን ነው። በዛሬ የጋቢና ጉዞ ከጽዮን ግርማ ጋር ወደ አድዋ እንሄዳለን።
ሰላም፣ እንደምናመሻችሁ። ስለ አድዋ ድል በዓል መለስካቸው አመሃ በወቅቱ የተጻፉ ደብዳቤዎችን አሰባስቦ ዘገባ ይዟል።
ጃንሆይም የስፍራውን ክፋት ባዩ ጊዜ ሰራዊቴን በከንቱ አላስፈጅም፣ ወደ አስመራ ሲሄድበት የግድ ከሜዳ ይወጣ የለምን ብለው ወደ አስመራ ለመሄድ አድዋ ወርደው ሰፈሩ ይላሉ።
ዛሬ የአድዋን ጉዞ በእግር የሚያደርጉ ወጣቶችም በጋቢና አሳፍረናል።
ኢትዮጵያ በታሪኳ ትልልቅ ታሪኮች የሰራቸው በአንድነትና በህብረት በፍቅር አንድ ሆነን የሰራናቸው ታሪኮች ናቸው። አሁን የኢትዮጵያን ታሪክ ከፍ አድርገው የሚናገሩት አክሱምም፣ ላሊበላም፣ ሌሎች ትልልቅ ታሪኮች ያለ ፍቅር ያለ ህብረት ያለ አንድነት አልቆሙም።
ሌላኛው የጋቢና እንግዳ ጥቁር ሰው በተሰኘው የቴዲ አፍሮ ሙዚቃ ላይ የአድዋን ጦርነት በሙዚቃ ቪዲዮ ካሳዩ ጥበበኞች አንዱን አሳፍረናል።
በዚህ አጋጣሚ እንደምትለው ሁለቱ ነው ይሉ እንደዚህ የተከበረ እኛ ብለው መስዋዕት ያደረጉትን ሰዎች ስራ ስንሰራ የለም ከክብራቸው ብንጀምር የእውነት ነው መስለኝ። አሁን ጥቁር ሰው ገና አያጠግበን።
ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ካድማስ ተሻገሩ። ዜና እናስቀድም።
ለዜናው ተመልሰን መጥተናል። ወደ መጀመሪያው ዘገባ ስናመራ ኡጋንዳ ከ1.5 ሚሊዮን የደቡብ ሱዳን ስደተኞች ከግማሽ በላይ የሚሆኑትን ተቀብላለች። ደቡብ ሱዳን ውስጥ ከ3 ዓመታት በላይ በዘለቀው የእርስ በርስ ጦርነት ምክንያት ሰዎች ወደ ጎረቤት ሀገሮች ለመሰደድ ተገደዋል። በሀገሪቱ በሚካሄደው ግጭት በወሲብ ጥቃት፣ በዘረፋ፣ በምግብ ዋስትና ጦትና በዩኒቲ ክፍለ ሀገር ውስጥ በሁለት ወረዳዎች በተከሰተው ረሃብ ምክንያት ነው እየተሰደዱ የሚገኙት።
በዩናይትድ ስቴትስ ምክር ቤት ያሉት ዴሞክራቶች የሀገሪቱ ጠቅላይ አቃቢ ሕግ ጄፍ ሴሽንስ ሩሲያ ባለፈው ህዳር ወር በተካሄደው ፕሬዚዳንታዊ ምርጫ ውስጥ እጇን አስገብታ እንደሆነ ለማጣራት ከሚደረገው ምርመራ ራሳቸውን እንዲያገሉ ወይም ደግሞ ከስልጣን እንዲሰናበቱ ጥሪ እያደረጉ ነው። ዴሞክራቶቹ ይህንን ጥሪ ያደረጉት ሴሽንስ ባለፈው ዓመት በዩናይትድ ስቴትስ ካሉት የሩሲያ አምባሳደር ጋር ተገናኝተው እንደተነጋገሩ ከታወቀ በኋላ ነው። ሴሽንስ የዩናይትድ ስቴትስ ቃለ መሐላ በሕግ ተወካይ ምክር ቤት አባል እያሉ ፕሬዚዳንት ትራምፕ ይወዳደሩ በነበረበት ወቅት የዘመቻ አማካሪ ሆነው አገልግለዋል። የሀገሪቱ ፍርድ ሚኒስቴር እንዲመሩ በተሰየሙበት ወቅት በምክር ቤት አባላት ለቀደመው ባለፈው ጥር ወር ለቀረበላቸው ጥያቄ በትራምፕ ምርጫ ዘመን ውስጥ ከተሳተፉት ሰዎች መካከል ከሩሲያ ጋር ግንኙነት እንደነበራቸው ቢታወቅ ምን ያደርጋሉ የሚል ጥያቄ ነበር። እሳቸው ታዲያ በምርጫው ዘመቻ ወቅት እንደ ተተኬ አደርጋለሁ ብለው ነበር፣ ግን ይህንን ሁኔታ በግልጽ አላብራሩም።
ኒውዮርክ ታይምስ ጋዜጣ በዘገበው መሰረት አንዳንድ የኦባማ አስተዳደር ባለስልጣኖች በዶናልድ ትራምፕ የምርጫ ዘመቻና በሩሲያ ባለስልጣኖች መካከል ሊኖር ስለሚችል ግንኙነት ለወደፊት ለሚደረግ ምርመራ መረጃ በቀላሉ እንዲገኝ ለማመቻቸት ጥረት አድርገዋል። ጋዜጣው ላቀረበው ዘገባ መሰረት ያደረገው ከበርካታ የቀድሞና የወቅቱ ባለስልጣኖች ያገኘው መረጃ እንደሆነ ገልጿል። አንዳንዶች ጉዳዩ ትኩረት አግኝቶ ለወደፊቱ ምርመራ እንዲደረግበት በሚያስችል መልኩ ይናገሩ እንደነበር መግለጻቸውን ጋዜጣው ጠቅሷል። መረጃዎቹ የተገኙት ከተለያዩ የዩናይትድ ስቴትስ ወዳጅ ሀገሮች እንደሆነ ጋዜጣው ሲያብራራ ብሪታንያና ኒውዚርላንድ የሚገኙባቸው ሀገሮች በሩሲያ ባለስልጣኖችና በትራምፕ ሰዎች መካከል በአውሮፓ ከተሞች መገናኘታቸውን የሚገልጹ መረጃዎች ማስተላለፋቸውን ጠቁሟል። ከትራምፕ የምርጫ ዘመቻ ጋር የተሳሰሩ ሰዎች ከሩሲያ የስለላ ባለስልጣኖች ጋር በተደጋጋሚ መገናኘታቸውን የዩናይትድ ስቴትስ ባለስልጣኖች እንደሚያውቁ ኒውዮርክ ታይምስ ጋዜጣ ከዚህ ቀደም በዘገበበት ወቅት ትራምፕ አልተቀበሉትም ነበር። አድማጮች ለሰዓቱ ያዝናቸው ዜናዎች አበቁ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማግዜርና
ጽዮን ግርማ አብረን ካድማስ እንሻገር እንላችኋለን።
ጋቢና ቪኦኤ Let's cross boundaries together.
የአድዋ ድል በዓል ዛሬ ሲከበር መለስካቸው አመሃ በአደባባይ ከሚደረጉ ትዕይንቶችና ንግግሮች ራቅ ብሎ የቆዩ መዛግብቶችን በማገላበጥ ኢትዮጵያውያን እንዴት የቅኝ ግዛት ወራሪ የኢጣሊያን ጦር ለመጋፈጥና ለማሸነፍ እንደቻሉ በወቅቱ ከተጻፉ ደብዳቤዎች ተመርኩዞ ያሳየናል። በአዲስ አበባ ዩኒቨርሲቲው ፕሮፌሰር ሽፈራው በቀለ ገዛ መለስካቸው እነዚህን ደብዳቤዎች የደብዳቤ ልውውጦች ላይ ተመርኩዞ ስለ አድዋ እንዲህ ይላል።
ሰነዱ የተገኘው እውቁ የታሪክ ተመራማሪ ፕሮፌሰር ባይሩ ታፍላ እንደ አውሮፓ ዘመን አቆጣጠር በ2000 ዓመተ ምህረት ኢትዮጵያን ሬከርድስ ኦፍ ዘ ሚኒሊክ ኤራ በሚል ርዕስ ካሳተሙት መጽሐፍ ነው። በዚህ መጽሐፍ ከተካተቱት ዘገባዎች አንዱ ግራዝማች ዮሴፍ ንጉሴ፣ አልፍሬድ ኢልግና ሊዮን ሸፍነ ለተባሉ አውሮፓውያን የአጼ ሚኒሊክ አማካሪዎች የጻፉት የአድዋ ድል ብስራት ወይንም የምስራች ደብዳቤ ነው። የጻፉትም በወቅቱ በውጭ ይገኙ የነበሩ እነዚህ የቅርብ አማካሪዎቻቸው የድሉን ብስራት እንዲሰሙላቸው ብለው አጼ ምኒልክና እቴጌ ጣይቱ በሰጧቸው ትእዛዝ ነው። ግራዝማች ዮሴፍ ከውጫሌ ውል በፊትም ሆነ በኋላ በአስተርጓሚነት ያገለገሉ ሰው ናቸው። ግራዝማችን ደብዳቤ የአድዋ ጦርነት በተጠናቀቀ ልክ በአንድ ወሩ መጋቢት 23 ቀን 1888 ዓ.ም ከመቀሌ ሲጽፉ እንዲህ ብለው ይጀምራሉ። የተላከ ከግራዝማች ዮሴፍ ይድረስ ከሙሴ ኢልግ ከሙሴ ሸፍነ እጅጉን እንድናችሁ እኔ በእናንተ ወቃቢ በእግዚአብሔር ቸርነት ከጦሩ በደህና ወጣሁ። 17 ሰው ሞተብኝ፣ ብዙ ሰው ቆሰለብኝ። የጦርነቱን ወሬ ይኸውና ጽፌላችኋለሁ ይላሉ። በዚህ አንቀጽ ሰውየው በአድዋ ውጊያ የተካፈሉ መሆናቸውን ብቻቸውን ሳይሆን አያሌ ብዛት ያላቸው ተከታዮች እንደነበሯቸው ልብ ማለት መልካም ነው። ቀጥለውም መቀሌ የተከበቡትን ጣሊያኖች ጃንሆይ ክርስቲያኖች ናቸው፣ በውሃ ጥም አይለቁ ብለው ያወጧቸው ጊዜ ከእርዱ ውስጥ ወጥተው ዕቃቸውን ሲያወጡ ውለው ከሜዳ ላይ ፈሰሱ። ወጥተውም አለ ጃንሆይ ፈቃድ ውሃ የሚያጠጣቸው ቢጠፋ ጃንሆይ ፈቅደውላቸው ጠጡ። ሲቻለው መሐሪ ማለት አጼ ምኒልክ ናቸውና ከምጥዋ ጀምሮ ኮንጎ ድረስ እንገዛለን ብለው የመጡ ሰዎች ከመቀሌ ወደ አዲግራት ዕቃቸውን የሚያነሱበት በቅሎ አጥተው ጃንሆይን ለመኑ ይሏቸዋል ግራዝማች ዮሴፍ ለአጼ ምኒልክ አማካሪዎች። ንጉሠ ነገሥቱ በተገኙበት በአድዋ ውጊያ የተጠናቀቀው የአድዋ ጦርነት ቀደም ብሎ ብዙ ውጊያዎች የተካሄዱበት ጦርነት እንደነበረ ማስተዋል ያስፈልጋል። መጀመሪያ ኢጣሊያኖች የተሸነፉበት በአምባላጌ ወይም አላጌ ውጊያ ላይ ነበረ። ሸሽተው ወደ መቀሌ ሲመለሱ ጥብቅ በሚገባ የተገነባና የተዘጋጀ ምሽግ ሰርተው የኢትዮጵያን ሰራዊት ጠበቁት። ጸሐፊው በጊዜው አማርኛ እርድ ያሉት ይህንን ምሽግ ነው። በዚያ ዘመን ይሄ አዲሱ የአውሮፓውያን የውጊያ ዘዴ ነበረ። ኢትዮጵያውያን ይህንን አያውቁም። ከሩቅ ሆነው በመድፍ ደብድበው ለማስለቀቅ ያንን ያህል የመድፍ አቅም አልነበራቸውም። ስለዚህ የመቀሌን ምሽግ ወይንም እርድ ከበው ኢጣሊያኖችን በውሃ ጥም ፈቷቸው፣ አሸንፏቸው። ግራዝማች ዮሴፍ ከምጥዋ ወይንም ከምጽዋ ጀምረው ኮንጎ ድረስ እንገዛለን ብለው የመጡ ሰዎች ብለው ኢጣሊያኖችን ሲያሽሟጥጡ ኢጣሊያ በዚያ ዘመን ከሌሎች ቅኝ ገዢዎች ስትነጻጸር ደካማ መሆኗንም የሚያሳዩ ይመስላል። ለማንኛውም ነገ ተመልሰው ለሚወጓቸው ኢጣሊያኖች አጼ ምኒልክ ብዙ በጎ ሥራ እንደሰሩላቸው ግራዝማች በደብዳቤያቸው ዘርዝረዋል። ለጭነት የሚሆኑ 500 ግመሎችና በቅሎች ከእንደርታ ነዋሪዎች ተከራይተው ከዚህ የጎደለውንም የወታደር በቅሎ ሰጥተው ወደ አዲግራት ምሽጋቸው እንደሸኟቸው ይተርካሉ። ግን ይህን ሁሉ ያደረጉት እርቅ ፍለጋ እንደነበረም ያስታውሳሉ። ታዲያ አድዋ ጦርነት ማብቂያ ለምን አድዋ ሆነ? አዲግራት ለምን አልሆነም? ግራዝማች ዮሴፍ የሚከተለውን ይነግሩናል። ጃንሆይ ግን የሰው አገር እገዛለሁ ብሎ የመጣ ሰው ወጥቶ ይዋጋል እንጂ ለምን ጉድባ ውስጥ ይገባል ብለው ቢልኩባቸው አዲግራት ያለው እርድ የማይበቃው ቢሆን ከመቀሌ የከፋ ብርቱ ተራራ እንኪጮ ከሚባል ስፍራ ፈረስ ማይ ለእግር ለፈረስ የማይመች ገደል ነበረ። ይህንኑ ቦታ የመድፉን ለብቻው የእግረኛውንም ቦታ ለብቻው ያደረገ ቀንና ሌሊት አስካበው። ጃንሆይም የስፍራውን ክፋት ባዩ ጊዜ ሰራዊቴን በከንቱ አላስፈጅም፣ ወደ አስመራ ሲሄድበት የግድ ከሜዳ ይወጣ የለምን ብለው ወደ አስመራ ለመሄድ አድዋ ወርደው ሰፈሩ ይላሉ። በዚህ ሁኔታ የኢጣሊያው ጦር ዋና መሪ ጄኔራል ባራቴሪ ከኋላ ይቆረጣለሁ የሚል ስጋት ገባው። ኢጣሊያ ኤርትራ ብሎ በሰየማት ቅኝ ግዛቱ ውስጥም እነራስ ስብሐትን የመሳሰሉ የኤርትራ አርበኞች ከባራቴሪ ጀርባ እየመጡ እረፍት ነስተውታል። በዚህ መሃል ባራቴሪ ሰላዮችን ወደ አድዋ ወደ ንጉሠ ነገሥቱ ሰፈር እየላከ ያሰልል እንደነበረ ግራዝማች ዘግበዋል። ለአንድ ሰላይ 250 ብር እንደሚሰጥ ጭምር መዝግበውታል። የግራዝማች ደብዳቤ የሚያሳየን አንድ አዲስ ነገር እዚህ ላይ ነው። እንዲህ ይላሉ። ገንዘብ የሚፈልግ አንድ የአድዋ ድሃ እጀ ቆማጣ ጦሩ ቀለቡን ሊያመጣ ሲሄድ ቢያይ ሰራዊቱ ሁሉ እህል ሊያመጣ ሄዷል። ብቻውን ተቀምጦልሃል፣ አጼ ምኒልክን ማለቱ ነው። አገኘኸውም ዛሬ አጣኸውም ዛሬ ነው ብሎ ቢነግረው በእርሱ ቤት ያለ መካር በእኛ ቤት የሌለ መስሎት የአንድ ሰው ቃል ሰምቶ ከኮራበት ተራራ ወረደ ይላሉ ግራዝማች። አክለውም የኢጣሊያ ጦር አድዋ ወርዶ የመጀመሪያውን ተኩስ የተለዋወጠውም ከንጉሠ ነገሥቱ ዘበኞች ጋር እንደነበረ ለነ ኢልግ የጻፉት ደብዳቤ ይነግረናል። ከዚህ በተረፈ እስከ ዛሬ በአድዋ ጦርነት የጻፉ ታሪክ ጸሐፊዎች ያሉት ሁሉ ነው። እኔው አንባቢ፣ እኔው ተርጓሚ ሆኜ በመቅረቤ አድማጮችን ይቅርታ እየጠየቅኩ መልካም ድል ለኢትዮጵያውያን ሁሉ እመኛለሁ። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አሁንም እዚሁ አድዋ ነው የምንቆየው። ዛሬ ወደ አድዋ የእግር ጉዞ የሚያደርጉ ወጣቶችን በጋቢና አሳፍረናል። በየዓመቱ አድዋን የሚያስቡት በእግር የተደረገው ጉዞ ራሳቸው እያደረጉ ይገኛሉ። አሁን አራተኛቸው ነው። እግረ መንገዳቸውንም ፎቶዎችና ቪዲዮዎችንም እየቀረጹ የራሳቸውንም እይታ በማጉላት ነው ጉዞውን የሚያደርጉት። ሱራፌል ሽፈራው ከተጓዦቹ አንዱ የሆነውን ያሬድ ሹመቴን አነጋግሮታል።
ያሬድ ሹመቴ ይባላለው። የጉዞ አድዋ ከመስራቾች መሀል አንዱና እንደዚሁም የጉዞ ዋና አስተባባሪ ነኝ።
እስቲ ከየት ነው የጀመራችሁት? ምን ያህል ኪሎ ሜትር ነው በእግራችሁ የተጓዛችሁት?
ጉዞ አድዋ የተጀመረው እንግዲህ የዘንድሮ ጉዞ ማለት ነው በጥር 9 ቀን ነው። ከአዲስ አበባ እቴጌ ጣይቱ ሆቴል ነው ጉዞ የጀመረው። በአጼ ምኒልክ ሐውልት በኩል አድርጎ በአድዋ ድልድይ በኩል አድርጎ አዲስ አበባ ለቀን ከወጣን በኋላ የወረኢሉን መንገድ ይዘን መሄድ አልቻልንም። ምክንያቱም በቦታው ላይ ሎጂስቲክስ ለማዘጋጀት ወይም ለቡድኑ የደጀን ድጋፍ ለመስጠት የሚያስችል ለመኪና የሚሆን መንገድ ባለመኖሩ እግረኛውን በዛ ማስጓዝ ብዙ ከደህንነትም አንጻር ልክ ባለመሆኑ እሱን መንገድ ትተን ወደ ቀኝ በመታጠፍ በቀጥታ ወደ ደብረ ብርሃን ነው ጉዞ ያደረግነው ማለት ነው። ከአዲስ አበባ ደብረ ብርሃን በአንድ ሳምንት ጊዜ ውስጥ ነው የደረስነው። የዳግማዊ አጼ ምኒልክ መታሰቢያ ክሊኒክ የተሰራላቸው የትውልድ ቦታቸው የሚባለው አንጎለላ የሚባለው ቦታ ላይ ረፍት አድርገን በማግስቱ ያው ደብረ ብርሃን በመግባት ነው እንግዲህ የመጀመሪያ ሳምንታችን የጨረስነው። ሁለተኛው ሳምንት በረሃማ ቦታዎች ከመግባት በፊት ያሉት የደብረ ሲና ተራራማ ቦታዎች ላይ ነው ያሳለፍነው። በጣም ፈታኝ የሚባለው መንገድም በጉዞ ላይ እሱ ነው። ቅዝቃዜው እንግዲህ በአሜሪካን ሀገር ያለው ትልቁ ቅዝቃዜ የሚባለው ባይሆንም እንደው መካከለኛውን ባለመደ ጎናችን ያን ቦታ ያለፍነው። ከዛ ሶስተኛው ሳምንት በረሃማ የሚሆነውን ጀውሃ የሚባለውን አካባቢ አልፈን ነው አራተኛ ሳምንታችን ከመድረሱ አጋማሽ ላይ ደሴ የገባ ነው። ደሴን ጨርሰን እስከ የትግራይ ክልል ድረስ እስከምንደርስ ድረስ ባለው ጊዜ ውስጥ በጣም 30 ኪሎ ሜትር በጣም መልካም መልካም የሆኑ ከተማዎች ያለፍን የመጣ ነው። ከእነሱ ውስጥ በጣም ታሪካዊ የሚባለው የውጫሌ ውል የተፈረመበት ይስማ ንጉስ የሚባለው የውጫሌ ውል የፊርማ ቦታ ነው። እሱ ቦታ በተቻለን አቅም ላለፉት 4 ዓመታት ብዙ ስራ ሰርተን ዘንድሮ ትኩረት ተሰጥቶት ቦታው ላይ የመታሰቢያ ሐውልት እንዲቆምም ለማድረግ ያው በጀት አስመድበናል። ይሄ በጣም ትልቅ ድል ነው። ከሱ በመቀጠል እንግዲህ መቀሌ በአራተኛ ሳምንት አጋማሻችን መቀሌ ገብተናል። የመቀሌ ሁኔታ ደግሞ እዛ ያው ጣሊያን ውጊያ ሲያደርግ ከኛ ጋር መጀመሪያ የተዋጋበት ቦታ አምባላጌ ነው የሚባለው። ከአምባላጌ ቀጥሎ ደግሞ መቀሌ ላይ ምሽግ ሰርቶ እንዳ ኢየሱስ የሚባለው ቦታ ላይ ነው። ይህ እንዳ ኢየሱስ ምሽግ ደግሞ ባለፈው አመት ላይ አንድ አርቲክል ጽፈን ነበረ። ቦታው በአግባቡ አልተያዘም። የአባቶቻችን አጽም በየቦታው ወድቋል ብለን ጥያቄዎቻችን ለዩኒቨርሲቲው አሁን ዩኒቨርሲቲ ተሰርቶበታል እና ቦታው አቅርበን ነበረ። የዩኒቨርሲቲ ፕሬዚዳንት ደግሞ በቅንነት ጉዳዩን በማየት ያ ቦታ ላይ የጀግኖች አያቶቻችን መታሰቢያ የሚሆን ሙዚየም እንዲሰራ በተነጋገርነው በተስማማነው መሰረት ዘንድሮ በየካቲት 26 ቀን ተመርቆ ለህዝብ አገልግሎት የሚሆን የሙዚየም ስራ ተጀምሯል። ይሄ በጣም ለጉዞ አድዋ ትልቅ ስኬት ነው። ይሄንን ጨርሰን የመጨረሻዎቹ ሁለት ሳምንታት ያሳለፍነው እንግዲህ በአብራው አጥባ በሚባለው አቅጣጫ ይዘን የአድዋ ተራሮችን ከሁለት ቀናት በፊት ጀምረን ገብተናል። አሁን ከሁለት ቀን በፊት የአድዋ ተራሮችን በይሃ በኩል አቋርጠን አባገሪማ በሚባለው ገዳም በኩል አድርገን ምንድብድብ ዋናው ትልቁ የኢትዮጵያ ሰራዊት ብዙ ያለቀበት ጣሊያኖች ብዙ የተገደሉበት የተማረኩበት ኢትዮጵያ ድል ያደረገችበት ቦታ ብዙ ምርኮዎች ያሉበት እስካሁንም በአይን መታየት የሚችል የወዳደቁ መድፍ የሚታይበት ቦታ እሱን አልፈን ማርያም ሸውተው የሚባለው የመጨረሻው ውጊያ የተካሄደበት ጀነራል ዳቦር ሜዳ የሚባለው የጣሊያን የጦር አዛዥ የተገደለበት ቦታ እሱን ጨርሰን አሁን የሶሎዳ ተራራ አጋማሽ አካባቢ ነው የምንገኘው። ጉዟችን ሊጠናቀቅ ምናልባትም አንድ ሰዓት ያህል የሚቀረው ማለት ነው። ይሄ ጉዞ የሚካሄደው እንግዲህ ላለፉት 45 ቀናት ከመኪና ጋር ምንም አይነት ንክኪ ሳይኖር የሚካሄድ ጉዞ ነው። ግን አንድ መኪና የተጓዦችን ቅያሪ ልብስ እንደዚሁም ለምግብ የሚሆኑ ቁሳቁሶችን እና የመኝታ ፍራሾችን በመያዝ ይከተላል እና አሁን እንደውም
ተጓዦች ያሉት ፍራሽ ምናምን አንጥፋችሁ ድንኳን ሰርታችሁ መሬት ላይ ነው ወይስ የሚቀበሏችሁ ሰዎች አሉ? በየቦታው
በየቦታው የሁሉም ቅልቅል ነው። እንግዲህ በየደረስንበት አካባቢ ጥሩ አቀባበል አድርገው ያለውን አብልተው አጠጥተው ድግስ ደግፈው ሁሉ የሚቀበሉ አሉ። ቤታቸው ውስጥ አንጥፈው የሚቀበሉን አሉ። ትምህርት ቤት ውስጥ የሚቀበሉን አሉ። ጤና ጣቢያዎች ውስጥ የሚቀበሉን አሉ። ሌላው ይቅር እስረኛም ሆነን ፖሊስ ጣቢያ ውስጥ ሙሉ ልናደር እንችላለን። የሚልህ እስረኛ ስልህ ታስረን ሳይሆን ያው ሁሉንም ማረፊያ የሚሆኑ ቦታዎች በሙሉ ነው የምንጠቀመው። ነገር ግን ፍራሾች ይዘናል። እነዚህ ፍራሾች በምንገባባቸው ቦታዎች መኪናው አዘጋጅቶ ይጠብቃል። እንግዲህ ይህን እያደረግን ነው ጉዞውን የምንሄደው።
በጣም አሪፍ። እንግዲህ የመጨረሻ ቃል ካለ
ዲጄ ፋሱ አንተን በጣም አመሰግናለሁ በቅድሚያ። በመቀጠል ደግሞ ለ121ኛው ዓመት የአድዋ ድል በዓል ሁላችንም ኢትዮጵያን እንኳን በሰላም አደረሰን ማለት እፈልጋለሁ። ኢትዮጵያ በታሪኳ ትልልቅ ታሪኮች የሰራችው በአንድነትና በህብረት በፍቅር አንድ ሆነን የሰራናቸው ታሪኮች ናቸው። እስካሁን የኢትዮጵያን ታሪክ ከፍ አድርገው የሚናገሩት አክሱምም፣ ላሊበላም፣ ሌሎች ትልልቅ ታሪኮቻችን ያለ ፍቅር፣ ያለ ህብረት፣ ያለ አንድነት አልቆሙም። ከምንም እና ከማንም በላይ ግን ጀግኖች አያቶቻችንን መዘከር እኛም ትርፍ አለው እና እኛም በታሪክ ውስጥ መታወስ የምንችለው ያለፈውን ማውሳት ማንሳትን ነው ብዬ አስባለሁ። በተረፈ ጉዞ አድዋ ወደ ተግባር እንዲቀየር፣ ጉዞ አድዋ በዚህ መንገድ ከፍ ያለ አስተዋጽኦ እንዲኖረው ያደረጉ የተባበሩ አካላት በሙሉ ስማቸውን መጥራት አንዱን አንስቶ አንዱን መቶ እንዳይሆን ሁሉንም እግዚአብሔር ይስጥልኝ ነው የምለው። የኢትዮጵያ አምላክ ሁሉንም ይጠብቅልን፣ ኢትዮጵያ ሀገራችን ሰላም ያደርግልን፣ በአንድነት በህብረት በፍቅር ያኑረን ነው የምለው። ሁላችንም እንግዲህ እስከ ህይወት ፍጻሜያችን የምንመኘው ነገር ጉዞ አድዋን አንዴ እንኳ በህይወት አንዴ ማድረግ እፈልጋለሁ የሚል ሰው እንዲፈጠር እንፈልጋለን። ይህን እናንተ አስተጋቡልን። በጣም አመሰግናለሁ።
የጋቢና እንግዳችን ጥቁር ሰው የተሰኘው የቴዲ አፍሮ ሙዚቃ ላይ የአድዋን ጦርነት በሙዚቃ ቪዲዮ ካሳዩን ጥበበኞች መካከል አንዱና ያዝነው ተስፋዬ ወንድማገኝ በጋቢና ተሳፍሮ ስለ ጥቁር ሰው የሙዚቃ ክሊፕ እንዴት ታስቦ እንደተሰራ ከመስታወት አረጋው ጋር ይጨዋወታል።
ጥቁር ሰው የተሰኘው የቴዲ አፍሮ የሙዚቃ ክሊፕ ከተሰራ ጥቂት ዓመታትን አስቆጥሯል። የአድዋ ጦርነትን በጥቂቱም ቢሆን ለማሳየት የተሞከረበት የፊልም ጥበብ የታየበት ስራ እንደሆነ ብዙዎች ይስማማሉ። ታሪኩን ከመቅረጽ አንስቶ የተለያዩ የፊልም ጥበብ ችሎታውን በዚህ የሙዚቃ ስራ ላይ አስመስክሯል። ተስፋዬ ወንድማገኝ ይህ የሙዚቃ ምስል ሀሳቡ እንዴት እንደተጀመረና እንዴት እውን እንደሆነ በመግለጽ ይጀምራል።
ምንድን ነው መጀመሪያ ከቴዲ ጋር ተገናኘን እና የተለያየ አይነት ሙዚቃዎች አስመረጠን። እኔና ታምራት መኮንን ከፎቶ ካሜራማን ሆነን ነበር የሄድነው። ግን የኔ ኢንትረስት አለው የአድዋ ጥቁር ሰው የሚለው ዘፈን ከሰማሁት በኋላ እሱ ላይ በጣም ወደድኩት። ምክንያቱም ከዚህ በፊትም የእኛን ጀግኖች ተግባር ወይንም ያደረጉልን ነገር እንዴት ነው በሙቪ የምናስቀምጠው? ደግሞ ቀላል አልነበረም። እድሉን ካላገኘሽ በራስሽ አቅም መሞከር ይከብድ ነበርና ይህንን ይዘን መሞከር አለብን ተባባለ። ጻፍንና ሰጥናቸው ስቶሪውን። ከዛን እኛ ቪዥዋላይዝ እንደምናደርገው እነሱ ቪዥዋላይዝ ማድረግ የለማሳባችን ስለሚለያይ እሱን በስዕል መገልበጥ ያስፈልግ ነበርና ስቶሪ ቦርድ ሰራሁለት። እኔ ለእያንዳንዱ ሲን ምን ሊመስል እንደሚገባው ይሄ ጥቁር ሰው ላይ እንግዲህ የታየው አሁን የወጣውን እያንዳንዱ ነገር ስኬች አደረግኩት። ለእነሱ አስገባሁላቸው። አሪካ ነበር አብሮት ከቲዲ ጋር የሚሰራው። ወደዱት በጣም። እውነት በእርግጥ እንደዚህ ይቻላል? ከዚህ በፊት ተሞክሮ አይታወቅም ግን እንደዚህ ይቻላል አሉ። አዎ እንችላለን አለን። ከዛም ጣይት ሆቴል ጋር አረፍነና ምክንያቱም ራሱ መንፈሱን ለማግኘት ሁሉም የክርክሩ ላይ ሁሉም እዛ ላይ የተሳተፈው የአዲስ አበባ ዩኒቨርሲቲ ተማሪዎች ላይ በጠቅላላ በእውነት ገንዘብ ለማትረፍ ወር ለምናምን ሳይሆን ሪሊ የአድዋን አባቶቻችን ያደረጉትን ትግል ዳገቱን ወጥቶ መውረድ መውጣት በግር በባዶ እግር ማለት ነው እሱን ሾት ለማድረግ ሞከርንና ከክብራቸው ነበር የተነሳ ነው። እውነት በምንድን ነው እነሱ ግን ገልጸው ምንችለው የሚለው ነገር አንዱ አክብረን እናንሳቸው በሚል ነበረ። ያንን ፕሮጀክት በደንብ የሰራ ነው አንድም ከሰው ያገኘ ነው ብለን ጥሩ ምላሽ ነው። በጣም ደስ ይላል።
በፊልም ጥበብ ነው ሰዎቹን ያበዛሃቸው ወይስ የእውነት እነዛ ሁሉ ሰዎች ተካፍለውበታል?
ያ ሁላ ሰው የለም እውነት ለመናገር ግን 3 ቀን ነበር የቀረጻ ቀናት የነበረን። በተለያዩ ቀናቶች 400 አጠቃላይ ሲደምሩ 400 የሚያክሉ አክተሮች ነበሩ። አንድ ቀን 100 ምናምን ይኖረናል አንድ ቀን ምናምን እና እንዳለን ባጀት ያንን ሰዎች ምግብ ማብላት። ከ5 የበለጡ ፈረሶች ነበረን። ፈረስም ተከራይተን ያመጣ ነው። ፈረሶቹን ራሱ መመገብ ምናምን እኛ አዲስ የማናውቀው እንትን ነበር፣ ኤክስፒሪየንስ ነበር። ራሱ ለቀለጻ ራሱ ማመቻቸት ሌላ ትልቅ እንትን ነበርና ለእኛ ምን ይነግረን ነበር በሌላ ስሜት እንዲሁ ያሁላ ታዲያ ያድዋ ሰው ያንን ያክል ረጅም መንገድ እንዴት የበሉ ነው እንዴት የተስተናግዱ ነው ያለፉት እንል ነበር እኛ። ተመሳሳይም በአክተሮቹ በኩል 2 ጊዜ ዳገቱን በእግራቸው በባዶ እግራቸው ከወጡ በኋላ እንዴ ያን ሁላ መንገድ በባዶ እግራቸው ነው የሄዱት ማለት አስቸጋሪ ነበር በጣም አይደለም። በእውነት ማድረግ ያንን ነገር ማለት ያንን ያክል ጊዜ መጓዝ ማለት ለእኛ ለክሊፑ 3 ቀን ራሱ በጣም ከባድ ነበረ።
በ3 ቀን ውስጥ ነው ቀርጻችሁ የጨረሳችሁት?
በ3 ቀን ውስጥ ነው ቀርጸን የጨረስ ነው።
በጣም ፈጣንና ከባድ መሆን ያለበት መቼም በ3 ቀን ያን ሁሉ ሰው ቀርጾ መጨረስ።
እውነት ነው። ቀድሞ ያው ቪዥዋል ኢፌክቱ እያንዳንዱን በስዕል ስላስቀመጥኩት እኔ እንዳለ የሳቢሳ ፊልም ስክሮ ሆነን ቀድመን እያንዳንዷን ነገር ተዘጋጅተናል። ምክንያቱም ፌል ማድረግ አንችልም ይሄንን ነገር ለን በቅድመ ዝግጅት ነው ነገሮችን ልናስተካክል የምንችለው እንጂ ነገን እደሩልኝ ጠብቁኝ ምናምን የምንችል አይነት ነገር አልነበረም። እና ግን በኋላ እግዚአብሔር ይመስገን ሆኗል።
የት ነው የቀረጻችሁት? ሜዳውስ?
ከቦሌ ሚካኤል አልፎ ነው የቀረጽ ነው። አድዋ ምናምን አልሄድንም። ያው ማት ፔንቲንግ ይባላል ከጀርባ እሱ በቪዥዋል ኢፌክት ገብቶ ነው እንጂ የሚረግጡት መሬት ብቻ ነው ትክክለኛ ለማፈር የሆነ ምናምን መሬት የነበረው። አንዳንዶቹን ሪል ቦታ ላይ የለም ዳገቶቹን ምናምን አካባቢውን አይገልጹ ግን ሌላው አድዋ እንዳለ የሚመስሉት ነገሮች በቦሌ ቡልቡላ ወደዛ ሰፈር ነው የቀረጽ ነው። ይሄ ደግሞ የቴዲ አፍሮ ራሱ አቧራውን እያነሳ የሚበትንበት ራሱ ቤት ውስጥ ነው የሰራ ነው ማለት አቧራውን አዘጋጀን የሚደረገውን አጽም አድረግን ምናምናምና ግሪን ስክሪን አድርገን በሱ ቀረጽን። በዚህ አጋጣሚ እንደወደ ምችለው ሁለቱ ነው ይሉ እንደዚህ የተከበረ ለእኛ ብለው መስዋዕት ያደረጉትን ሰዎች ስራ ስንሰራ የለም ከክብራቸው ብንጀምር የእውነት ነው ምልሽ ለኛ አሁን ጥቁር ሰው ገና አያጠግበንም። እንደምንም ተማሙትን እንደሰራ ነው ስራ ነው የምንቆጥረው እና ከዚህም የበለጠ መስራት ይቻላል ብዬ ነው እኔ ማም።
እሺ ተስፋዬ በጣም ነው የማመሰግነው።
አመሰግናለሁ።
አሁንም ወደ አድዋ ነው የምንሻገረው። በዚህ ሳምንት ሰኞ ዕለት በደቡብ አፍሪካ ፕሪቶሪያ ከተማ የአድዋ በዓል ተከብሮ ነበር። በበዓሉ ላይ በርካታ ኢትዮጵያውያንና ደቡብ አፍሪካውያን ምሁራን ተገኝተው ስለ አድዋ ታሪክ፣ ስለ ኢትዮጵያና አፍሪካውያን ትስስር የተመለከቱ ጥናታዊ ጽሁፎችና ውይይቶችን አካሂደው ነበር። በዓሉን ያዘጋጁት ፕሮፌሰር ማሞ ሙጬና በአድዋ ጦርነት ወቅት የኢትዮጵያ ኦርቶዶክስ ተዋህዶ ሃይማኖት የነበራትን ሚና በተመለከተ ጥናታዊ ጽሁፍ ያቀረቡትን ቀሲስ አሸናፊ በየነን መስታወት አራጋው አነጋግራቸዋለች።
በደቡብ አፍሪካ ፕሪቶሪያ ግዛት የአድዋን ድል በዓል በዋነኝነት ያዘጋጁት ፕሮፌሰር ማሞ ሙጬ ናቸው። ፕሮፌሰር ማሞ ሙጬ በደቡብ አፍሪካ በሚገኘው ስዋኔ የቴክኖሎጂ ዩኒቨርሲቲ ከ8 ዓመት በላይ በአዲስ ፈጠራ ዙሪያ በሚደረገው የምርምር ዘርፍ ኃላፊ ናቸው። ጥቂት ቀናት ቀደም ብሎ በተዘጋጀው በዚህ ዝግጅት ላይ ለታዳሚው የአድዋ ጦርነትን የሚገልጽ ጥናታዊ ጽሑፍ አቅርበው ነበር።
የመጣው ህዝብ አይነት የተለያየ ህዝብ ነው። በአብዛኛው ሳውዝ አፍሪካዊ ነው። የኛም ኢትዮጵያ መጥቷል። ከሴኔጋልም ከየቦታው አፍሪካ ሀገሮች ከኮዲቫ የኔ ተማሪዎች በየቦታው ብዙዎች መጥተው ነበር። በጣም ሞልቶ ነበር። ጥሩ ነበር። በጣም ደስ የሚለው ደግሞ የኛ የህፃን ልጆች የ7 እና የ8 አመት ልጅ ተራርተው አረጉ። ተክላላ ሰው ነካው። አይ ብትኖሪ ኖሮ እንዴት ደስ ይል ነበር። በሙሉ ሰው ደስ አለው። ማለት የቀረቡት ጥናቶች ብዙ ነበሩ። የተለያዩ ሰዎች ነው የተናገሩት። ስንት በየል እንግሪሽ ወደ 8-9 ሰዎች ይሆናሉ የጠቅላላ የተናገሩት። እና ደግሞ እሱ ብቻ ሳይሆን ፓናል ሆኖ ደግሞ እዛ ውስጥ ሁላችንም ነበር። ከዛ ደግሞ ከአሜሪካ አቶ ኪዳን ያለማየውን ታቂያቸው ይሆናል ጣሊያኖች ያረጉትን በግፍ በኢትዮጵያ ላይ እሱን በመቃወም ኢትዮጵያ የደረሰባትን መከራ የተቃብራ የተቀበለች ቤተክርስቲያን ናት እና እንደው በቀላሉ የምናየው ነገር አይደለም እና መከበር ይገባታል ነው። ደቡብ አፍሪካኖችንም ገለጽንላቸው። ደቡብ አፍሪካ የነጻነት እንቅስቃሴ ያለው የተጀመረው በኢትዮጵያኒዝም ነው እንቅስቃሴ እና እኛ የምንላቸው ምንድን ነው? አሁን አንድ ኢትዮጵያዊ እናንተ ሳውዝ አፍሪካ ሳትሆኑ ሳውዝ ኦፍ አፍሪካ ናችሁ አልኳቸው እና ኢትዮጵያዊም ናችሁ የኢትዮጵያም እንትን ጋር አብራችሁ ነው ነጻነታችሁ በሁሉ የመጣው በሱ ነው እና አሁን እዚህ ኢትዮጵያኖችን መግደል ምን ማለት ይሄ የምታረጉት ነገር የሚደረገው ነገር አሁን በዚህ ሰሞኑን አንዳንዶቹ ስለ ኢትዮጵያ ያውቃሉ አንዳንዶቹማ የእኛን ሰንደቅ ዓላማ ሁሉ ለብሰው ነው የመጡት። በጣም ደስ የሚል ነበር ያየነው ነገር። በቃ አንድነታችን ሞር የሚያሳይ ነገር ነው። በጣም ደስ ልሽ ነበር ማለት ጥሩ ጊዜ ነበር ያሳለፍ ነው።
ቀሲስ አሸናፊ በየነ በደቡብ አፍሪካ የከፍተኛ ትምህርታቸውን በመከታተል ላይ ናቸው። በዝግጅቱ ላይ የጣሊያን ጭፍጨፋን በተመለከተ የደረሰው ጉዳት ምን ያህል ነበር? የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በኢትዮጵያ ፖለቲካና ማህበረሰብ ላይ ምን አይነት ሚና ተጫውታለች የሚለውን ጥያቄ የሚመልስ ጥናታዊ ጽሑፍ አቅርበው ነበር።
ቤተክርስቲያን ታሪክ ኢትዮጵያ ክርስትና እንዴት ነው የተስፋፋው የሚለውን አጠር አድርጌ ያቀረብኩኝ። ቀጥሎ ደግሞ ቤተክርስቲያን በኢትዮጵያ በፖለቲካው በባህላችን ያደረገችውን አስተዋጽኦ ነው ያቀረብኩት። እነዚህንም ያው ከፋፍዬ ለምሳሌ በባህላችን ከመስከረም አንድ ጀምሮ እስከ ጳጉሜን ድረስ የምናከብራቸው በዓላት አሉ። እነዚህ የባህላችን አካላት ሆነዋል። ከዚህ ጋር ተያይዞ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ለኢትዮጵያ አንድነት ያደረገችው አስተዋጽኦ ከፍተኛ እንደሆነ ለማሳየት ሞክሬያለሁ። ከዚያ በተጨማሪ በዓለም የራሳቸው ፊደል ያላቸው አገራት በጣም ጥቂቶች ናቸው። ከነዚህ መካከል ኢትዮጵያ አንዷ ናት። ለዚህ ደግሞ ቤተክርስቲያን ትልቅ አስተዋጽኦ አድርጋለች። የቀን አሰያየማችን ራሱ ሃይማኖታዊ ነው እና እነዚህ ነገሮች አቅርብ ያለው። ከዚያም በተጨማሪ የኢትዮጵያ ቤተ ክርስቲያን ኢትዮጵያ ጥንታዊ እውቀት ማህደር ናት። የቴዎሎጂ ሃይማኖታዊ እውቀቶችን፣ ሃይማኖታዊ ያልሆኑ እውቀቶችን ለምሳሌ የመድኃኒት ቅመማን በተመለከተ፣ ፍልስፍናን በተመለከተ፣ ታሪክን በተመለከተ ቤተ ክርስቲያኒቱ እነዚህን ሁሉ መዝግባ ዘግባ ያቆየች ለኢትዮጵያ ትልቅ ውለታ የሰራች ቤተ ክርስቲያን ናት።
በዝግጅቱ ላይ በርካታ ደቡብ አፍሪካውያን ምሁራን ተገኝተው ነበር። በመጨረሻም ጥናታዊ ጽሑፎቹ ከቀረቡ በኋላ የእነሱስ ምላሽ ምን ይመስል ነበር ለሚለው ጥያቄ ቀሲስ አሸናፊ በየነ የራሳቸውን አስተያየት ሰጥተው ነበር።
በነገራችን ላይ ኢንስቲትዩቱን የሚመሩ ሰዎችን ጭምር የሁሉም አመለካከት ይህንን ዜኖፎቢክ አታክ ሁሉም ያወግዙታል። እንዲህ የሆነ ጽሑፍ አዘጋጅተዋል ዜኖፎቢክ አታኩን በተመለከተ አፍሪካውያን በአንድ መንፈስ መጓዝ እንዳለብን፣ አንዳችን ለአንዳችን መቆምና እርስ በራሳችን መተባበር እንዳለብን ነው እነሱም የሚያስተምሩት። ትውልዱንም የሚያበረታቱት ወደዛ ወደ አንድነት ነው። ሌሎችም አሁን ሰላማውያን የሚባሉ ደቡብ አፍሪካውያን ይሄንን በውጭ ሀገር ዜጎች ላይ የሚደረገውን ጥቃት ፈጽሞ ያወግዙታል።
የዛሬው የጋቢና ጉዟችን በዚህ ተጠናቋል። እንግዲህ ሄኖክ አድዋን ነበረ።
አዎ፣ አስተያየቶቻቸውን ይላኩልን። ፌስቡክ @ቪኦኤ አማሪክ ላይ አስተያየቶቻችሁን እንቀበላለን። በዚህ በጂጂ ሙዚቃ እንሰናበታለን።
ስናስተናግዳችሁ ያመሸነው ጽዮን ግርማና
ሄኖክ ሰማግዘር ነን።
ሰው ተከፍሎበታል ከደምና